ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው።
በተለይም በቪዲዮ ሲናገሩ ሳያቸውና እንዲሁ በውን ሳገኛቸው ትንሽ ስሜታዊ ነገር ነበር። በጣም ደስ ብሎኛል። እንደምታውም ሁሉም ሰው እዚህ ያለው በጣም በጋለ አቀባበል ነው የተቀበላቸው። ደስታው በጣም በጣም ከፍተኛ ነው። በቃ ወንድማችንን እንዳገኘን ነበር ምናየው፣ ወይንም ልጃችን ለእኔ እንኳን ልጅም ሊሆን ይችላል።
ፕሮፌሰር አለማየሁ ገብረ ማርያም ናቸው። በዛሬው ዕለት በሎስ አንጀለስ ከተማ የጠቅላይ ሚኒስትር አብይ አህመድን አቀባበል አስመልክቶ ከተናገሩት የተወሰደ ነው። በአብይ ርዕሳችን እንመለስበታለን።
ሁላችንም ወደ አገራችን ተመልሰን በሚገባው ፊልድ አገራችን ተመልሰን መስራት እንፈልጋለን። ምንድን ነው ፕላን?
ቴዎድሮስ ጸጋዬ ነኝ ከሪዮት ሚዲያ። ፋታ አግኝተን ስለ ነጋችን እንድናስብ የሚያስችል ሁኔታ እርስዎና ቡድኖ ስለፈጠሩ አመሰግናለሁ። አንደኛ፣ የተከበሩ ጠቅላይ ሚኒስትር፣ ኢትዮጵያ የባህር በር ባለቤት የመሆን የህግ የታሪክና የተፈጥሮ መብት እንዳላት ይቀበላል ወይ? ከእርስዎ በፊት የነበሩት መሪዎች ብዙ እንዳበላሹ ጠፍቶኝ አይደለም።
ጠቅላይ ሚኒስትር አብይ አህመድ ትናንት በዋሽንግተን በግዙፉ የኢትዮጵያውያን ስብስብ ላይ ከተገኙ በኋላ ማምሻውን ደግሞ 1500 ከሚሆኑ የተጋበዙ የማህበረሰብ አባላት ጋር ካደረጉት የእራትና የጥያቄና መልስ ዝግጅት የቀነጨብነው ነው። ወደ ኋላ ላይ ዝርዝሩን ይዘን እንቀርባለን።
እሁድ ሐምሌ 22 2010 ዓ ም ጤና ስጥልን፣ እንደምናመሻችሁ ክቡራትና ክቡራን አድማጮቻችን። ከልዩ ዝግጅቶቻችን ጋር የምሽቱ አስተናጋጆቻችሁ አሉላ ከበደና
ቆንጂት ታየነን። ፕሮግራማችንን ንጉሱ ታምሬ ይመራል። እስከ 4 ሰዓት ድረስ አብራችሁ እንድታመሹ እንጋብዛችኋለን። የሰዓቱን የዓለም ዜና ይሆናል የምናስቀድመው። ሰሎሞን ክፍሌ ያቀርባል። መልካም ምሽት።
እንደምናመሽታችኋል። የታላቁ የኢትዮጵያ ህዳሴ ግድብ ግንባታ ፕሮጀክት ዋና ሥራ አስኪያጅ የኢንጂነር ስመኘው በቀለ የቀብር ሥነ ሥርዓት ዛሬ በቅድስት ሥላሴ ካቴድራል ቤተ ክርስቲያን ለአንድ የልማት አርበኛ ጀግና በሚደረግ ሥነ ሥርዓት ተፈጽሟል። ቁጥሩ እጅግ በርካታ ሕዝብ በተገኘበት በመስቀል አደባባይም የክብር አሸኛኘት ሥነ ሥርዓት ተካሂዶለታል። በሥነ ሥርዓቱ ላይ ብፁዕ ወቅዱስ አቡነ ማትያስና ሌሎች ሊቃነ ጳጳሳት የጸሎት ሥነ ሥርዓት አካሂደዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፑብሊክ ፕሬዚደንት ዶክተር ሙላቱ ተሾመ ጠቅላይ ሚኒስትር አብይ አህመድ በተወካያቸው፣ ምክትል ጠቅላይ ሚኒስትር አቶ ደመቀ መኮንን የሕዝብ ተወካዮች ምክር ቤት አፈ ጉባኤ ወይዘሮ ሙፈሪያት ካሚል የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም እንዲሁም ሌሎች ከፍተኛ የመንግሥት ባለሥልጣናትና የክልል መንግሥታት የአበባ ጉንጉን አስቀምጠዋል። አድማጮች፣ የኢንጂነር ስመኘው በቀለን የቀብር ሥነ ሥርዓት አስመልክቶ ከአዲስ አበባ የተጠናቀረ ሰፊ ዘገባ አለን። ከዓለም ዜናዎቹ በኋላ ይቀርባል። የኢትዮጵያ ጠቅላይ ሚኒስትር አብይ አህመድ እዚህ በዋሽንግተን ዲሲ ያደረጉትን ጉብኝት አጠናቀው በአሁኑ ሰዓት ሎስ አንጀለስ ካሊፎርኒያ ይገኛሉ። ጠቅላይ ሚኒስትሩ በሎስ አንጀለስ ቆይታቸው በዋሽንግተን እንዳደረጉት ሁሉ በዚያ ከሚኖሩ ኢትዮጵያውያን ጋር በሀገሪቱ አጠቃላይ ጉዳዮች ላይ ውይይት ያደርጋሉ ተብሎ ይጠበቃል። ጠቅላይ ሚኒስትሩ በትላንትናው ዕለት በዋሽንግተን ከሚኖሩ ኢትዮጵያውያንና ትውልደ ኢትዮጵያውያን ጋር መወያየታቸው ይታወሳል። ከ25,000 በላይ ኢትዮጵያውያን በተሳተፉበት በትላንትናው መድረክ የኢትዮጵያ ልመናና ጩኸት ፍትሕ፣ ልማት፣ ሰላምና አንድነት ነው ብለዋል። ጥላቻ፣ ቂምና ቁርሾ በይቅርታ እንዲዘጋም ጥሪ ያቀረቡ ሲሆን የፖለቲካ አሻጥር፣ የኢኮኖሚ ተንኮልና መግደል ነውር ብቻ ሳይሆን መሸነፍ ነው ብለዋል ጠቅላይ ሚኒስትር አብይ አህመድ። ጠቅላይ ሚኒስትሩ ከሎስ አንጀለስ የውይይት መድረክ በተጨማሪ በሚኒያፖሊስ ሚነሶታ ቆይታ እንደሚኖራቸውም የዩናይትድ ስቴትስ ጉብኝታቸውን አስመልክቶ የወጣው መርሃ ግብር ያመለክታል። የሶማሊያና ኤርትራ መሪዎች በሁለቱ ሀገሮች መካከል ተቋርጦ የቆየውን ዲፕሎማሲያዊ ግንኙነት እንደገና ለማስቀጠል በከተሞቻቸው ኤምባሲዎችን ለመክፈት ትላንት ከስምምነት መድረሳቸው ተዘገበ። ሁለቱ መሪዎች አስመራ ላይ ከዚህ ውሳኔ የደረሱት የሶማሊያው ፕሬዝዳንት መሐመድ አብዱላሂ ፋርማጆ በኤርትራ የሶስት ቀናት ታሪካዊ ጉብኝት ትላንት መጀመራቸውን ተከትሎ ነው። የሶማሊያው ማስታወቂያ ሚኒስትር ዳሂር መሐመድ ጊሌ ለአሜሪካ ድምፅ ሲናገሩ የኤርትራና ሶማሊያ ኤምባሲዎች በቅርቡ ተከፍተው ታያላችሁ ብለዋል። የሶማሊያና የኤርትራ መሪዎች በተጨማሪም የአካባቢውን ጸጥታና በአፍሪካ ቀንድ ሀገሮች ውስጥ እየተለወጡ ባሉ ግንኙነቶች ዙሪያም መነጋገራቸውን የሶማሊያው ማስታወቂያ ሚኒስትር አስረድተዋል። የሶማሊያው ፕሬዝደንት መሐመድ አብዱላሂ ፋርማጆ እና የኤርትራው አቻቸው ኢሳያስ አፈወርቅ የጀመሩትን ውይይት ዛሬም ቀጥለው መዋላቸው ተዘግቧል። ይህ የሶማሊያው መሪ የኤርትራ ጉብኝት የተካሄደው በሁለቱ የቀድሞ ባላንጣዎች በኢትዮጵያና ኤርትራ መካከል ተቋርጦ የቆየው ዲፕሎማሲያዊ ግንኙነት በቅርቡ እንደገና ከጀመረ በኋላ መሆኑ ነው። በኢትዮጵያው ጠቅላይ ሚኒስትር አብይ አህመድና በኤርትራው ፕሬዝደንት ኢሳያስ አፈወርቅ የተወሰደው ይህ እርምጃ የኤርትራን በአካባቢው ሀገሮችና በዓለም አቀፍ ደረጃ ለ20 ዓመታት ግድም መገለል ማክተሙ ተነግሯል። በዚምባብዌ ፕሬዝደንታዊ ምርጫ ባለፈው ህዳር ስልጣን የያዙት ኤመርሰን ምንጋጓ በከፍተኛ የድምፅ ብልጫ እየመሩ መሆናቸው ይዘገባል። ባልደረባችን አኒታ ፓውል ከሐራሬ ተከታዩን ዘገባ ልካለች። ትዝታ በላቸው ታቀርበዋለች።
የቀድሞው የዚምባብዌ ፕሬዝደንት ሮበርት ሙጋቤ በዛሬው ዕለት ራሳቸው የመሰረቱትን የፖለቲካ ፓርቲ ክፉኛ ነቅፈዋል። ነገ ሀገሪቱ ውስጥ በሚካሄደው ጠቅላላ ምርጫ ላይ ድምፄን ለዛኑ ፒኤፍ ፓርቲ አልሰጥም ነው ያሉት ሙጋቤ። ሀገሪቱ ውስጥ ሙጋቤ የሌሉበት ምርጫ ነገ ሲካሄድ ከ38 ዓመታት በኋላ ለመጀመሪያ ጊዜ ይሆናል። ሙጋቤ ከጦር ሰራዊቱ በደረሰባቸው ከባድ ተጽዕኖ ምክንያት ባለፈው ህዳር ስልጣን ሲለቁ የተኳቸው ለረጅም ጊዜ ምክትላቸው ሆነው የሰሩት የ75 ዓመት ዕድሜ ያላቸው ኤመርሰን ምንጓንጓ ናቸው። አሁን ለፕሬዝደንትነት የሚወዳደሩት እኔን ላሰቃዩ ሰዎች ድምፄን ልሰጥ አልችልም ብለዋል ሙጋቤ። በሀብታሞች መኖሪያ ሰፈር ውስጥ ባላቸው ባለሰማያዊ ጣሪያ ትልቁ ቤታቸው ለተጋበዙ ጋዜጠኞች ሲናገሩ 23 ሰዎች በእጩነት ቀርበው አሁን ሁለት ብቻ በቀሩበት ፕሬዝደንታዊ ምርጫ ሙጋቤ ነገ ድምፃቸውን ለማን እንደሚሰጡ በቀጥታ ተጠይቀው ለአዲሱ ትልቁ የተቃዋሚ ፓርቲ መሪ ለ40 ዓመቱ ኔልሰን ቻሚሳ ይሆናል ብለዋል። የሙጋቤ አቋም ይህ ይሁን እንጂ ታዲያ በሕዝብ አስተያየት መለኪያዎች ምርጫውን በከፍተኛ የድምፅ ብልጫ እየመሩ ያሉት ባለፈው ህዳር ወር ስልጣን የያዙት ኤመርሰን ምንጓንጓ ናቸው። የዘመቻቸው አስተባባሪና መሪ ኩድዛይ ማርዋንጋ በዋና ከተማዋ ሐራሬ ያለውን ሁኔታ እንደሚከተለው ገልጸዋል።
Very much excited. The environment has been pretty peaceful and the campaigning has been
በጣም ደስ ብሎናል። አጠቃላይ ሁኔታውና ውድድሩም በጣም ሰላማዊ ነው። ስራችንን ያለ ፍርሃት ነው ያከናወነን ያለነው። በእውነቱ እጅግ ደስ ይላል።
የዚምባብዌ ምርጫ ለወጣቱ ስራ ለሀገሪቱም የፖለቲካ ለውጥ ያመጣል በሚል በጉጉት የሚጠባበቁ አሉ። በሌላ በኩል ደግሞ ከብዙ ዓመታት ኢ-ዲሞክራሲያዊ አገዛዝ በኋላ አሁን ስራም ሆነ ለውጥ በፍጥነት ላይገኙ ይችላሉ በማለት የሚያስጠነቅቁ ብዙ መራጮች አሉ።
በመጨረሻም የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ መገናኛ ብዙሃኑን የህዝብ ጠላቶች ሲሉ የጠሩበትን ምክንያት በቅርቡ ዘ ኒውዮርክ ታይምስ ለተባለው ትልቁ የአሜሪካ ጋዜጣ አሳታሚ ነግሬያቸዋለሁ ብለዋል። የጋዜጣው ዋና አዘጋጅ በበኩላቸው እኔም ፕሬዚደንቱ የተጠቀሙበት ቋንቋ እጅግ የሚያስቆጣ መሆኑንና በዓለም ዙሪያ ለሚገኙ ጋዜጠኞች አደገኛ መሆኑን ነግሬያቸዋለሁ ብለዋል። ፕሬዚደንት ትራምፕ በዛሬው የትዊተር መልእክታቸው ከ8 ቀናት በፊት በዋይት ሀውስ ቤተ መንግሥት ከጋዜጣው አሳታሚ ከኤጂ ሱልበርገር ጋር ያካሄዱት ውይይት አብዛኛውን ጊዜ ያሳለፉት መገናኛ ብዙሃኑ አብዝተው ያወጧቸዋል ባሏቸው የሐሰት ዜናዎች ሳቢያ የሕዝብ ጠላቶች የሚለው ቃል ስለተለመደ ነው፣ በዚህም አዝናለሁ ብለዋል። የስመጥሩ የኒውዮርክ ታይምስ ጋዜጣ አሳታሚ ሱልበርገር በበኩላቸው ከዚህ ቀደም ካለፉ የአሜሪካ ፕሬዝደንቶች ጋር የሚካሄዱ ውይይቶች በሙሉ በዜና አይገለጹም ነበር፣ ሆኖም ትራምፕ በትዊተራቸው አማካኝነት ይፋ ካወጡት ዘንድ ምላሽ መስጠት ይኖርብኛል ብለዋል። ከፕሬዝደንቱ ጋር ተገናኝተው ለመነጋገር የተስማሙበት ዋና ምክንያትም የሚስተር ትራምፕ እጅግ አሳሳቢ የሆነ የመጣውን ጸረ ሚዲያ ቋንቋ አስመልክቶ ያደረባቸውን ስጋት ለመግለጽ እንደነበር አብራርተዋል። በዚህ ወቅትም የሕዝብ ጠላት የሚለው ቋንቋ ከፋፋይ ብቻ ሳይሆን እጅግ አደገኛ መሆኑን ፊት ለፊት ነግሬያቸዋለሁ ብለዋል። የኒውዮርክ ታይምስ ጋዜጣ አሳታሚ ሱል በገር። በዚሁ ለሰዓቱ ያለንን ዜና እናጠቃልላለን።
ክቡራትና ክቡራን አድማጮች የምትከታተሉት ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው ቋንቋ አገልግሎት የሚተላለፈውን የእሁድ ምሽት ልዩ ዝግጅታችንን ነው። አስተናጋጆቻችሁ አሉላ ከበደና
ቆንጂት ታዬ ነን። በዓለም ዜና የጀመረው መደበኛው ፕሮግራማችን በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት እስከ ምሽቱ 4 ሰዓት ድረስ ይቀጥላል። አብራችሁ እንድታመሹ እንጋብዛለን። አሁን ወደ ምሽቱ አብይ ርዕስ እናልፋለን።
ቀደም ብለን በመግቢያችን ያስተዋወቅ ነው አብይ ርዕሳችን። ጠቅላይ ሚኒስትር አብይ አህመድ በሎስ አንጀለስ ይገኛሉ። በዩናይት ስቴትስ ነዋሪ ከሆኑ ኢትዮጵያውያን ጋር በያዙት ውይይት ከሎስ አንጀለሱ ዓለም አቀፍ የአውሮፕላን ማረፊያ ደርሰዋል። ዘጋቢያችን ዳንኤል አርጋው በስልኩ መስመር ይገኛል ከዚያው ከስፍራው። ዳንኤል እንደምን ዋልክ?
ደህና ስትልኝ እንደምን አለሃሉላ? ሰላም ነው ወይ?
ዳንኤል ቀደም ብለን አስተዋውቀናል። ጠቅላይ ሚኒስትር አብይ አህመድ ከዋሽንግተን ወደ እናንተ ወደ ሎስ አንጀለስ ተጉዘዋል። እንግዲህ እንደደረሱ ነው አሁን አንተ ከተቀባዮቹ ጋር ሆነህ የተገኘህና የምትነግረን። ምን ይመስል ነበር አቀባበሉ? እስኪ በሱን እንደርደር።
በጣም ጥሩ። እንደው አሁን የምገኘው እዚህ በሎስ አንጀለስ ዓለም አቀፉ የአውሮፕላን ማረፊያ ላይ ነው። በተለምዶ ስሙ ኤልኤክስ ወደሚባለው እና የኢትዮጵያው ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ልኡካኖቻቸውን በመያዝ ዛሬ ዶክተር አብይ አህመድ ከኢትዮጵያውያን ጋር ያደርጋሉ ተብሎ የሚጠበቀውን የህዝብ ለህዝብ ውይይት ምክንያት በማድረግ እዚህ ሎስ አንጀለስ ገብተዋል። እንደው ሲገቡም የልኡካን ቡድኖችን አስከትለው ሲገቡም በተለያዩ የእምነት ተቋማት አባቶች፣ የተለያዩ የማህበረሰብ ድርጅቶች፣ የፖለቲካ ሳይንስ ምሁሮች፣ ነጋዴዎች እንዲሁም ህጻናት፣ አዛውንት በአውሮፕላን ማረፊያ ውስጥ በመገኘት በታላቅ ድምቀት ነው የተቀበሏቸው። የህዝቡ ስሜት የተለየ ነበረ። የሀገር ባህል ልብሳቸውን ለብሰው ፍጹም ኢትዮጵያዊ ጨዋነት በተላበሰ መልኩ ነው የተቀበሏቸው። አሉላ
ቆንጂት ነኝ። ዳንኤል እንደምን ዋልክ? እንደምን አረፈድክ ነው አንተ ጋር መሰለኝ።
አዎ እንደዛ ነው። እንደምን ዋልሽ ቆንጂት?
ደህና። ከልኡካን ቡድናቸው ከጠቅላይ ሚኒስትሩ ልኡካን ቡድን አንዱን አነጋግረህ ነበረ፣ ወደዛ ተወስደን።
በጣም ጥሩ ያሉኝን አብረን እናዳምጥ።
በጣም ደስ ብሎኛል። እሳቸው የመጡ ነው። ክብራችሁ ክቡራንና ክቡራት የአሜሪካ ድምፅ ሬዲዮ ተከታታዮቻችን፣ አሁን የምትሰሙት ያው የተከበሩ ክቡር ዶክተር አብይ አህመድ እሳቸው ወጥተው አሁን በርካታ ኢትዮጵያውያኖች ለእሳቸው ያለውን ድጋፍ እንዲሁም ለክቡር ለማ መገርሳ ያለውን ድጋፍ እያቀረቡ ነው ያሉት።
ዳንኤል አቀባበሉን፣ ስነ ስርዓት ስሜቱን ነበር ያጋራሃን። ቀደም ብላ ቆንጅት ወደ አነሳችን ለጥያቄ ልመልስ። እንግዲህ አቀባበሉ ደመቅ ያለ ይመስላል። ከልኡካን ቡድኑ የማነጋገር እድል ነበረ ሆይ ነበር ያለች አግኝቻለሁ ብላል። ያናገርከውን ሰው አስተዋውቀን ወደ ቃለ ምልልሳችሁ ውሰደን።
የውጭ ጉዳይ ሚኒስተር ቃል አቀባይ አቶ መለስ አለምን አግኝቻቸው ነበር ልክ ከአውሮፕላን እንደወረዱ እና የልኡካኑን ቡድን ስለተደረገላቸው በዚህ በሎስ አንጀለስ አካባቢ የተሰማቸውን ስሜት አጋርተው ነበረ እና አብረን ለምን አንሰማቸውም? አሉላና ቆንጅት።
ጥሩ።
ካሊፎርኒያ ከመጣን በኋላ የተደረገልን አቀባበል በጣም ደማቅና ቤተሰባዊ ነው። ከቤተሰቦቻችን ጋር የተገናኘን ያህል ነው የተሰማን። በሎስ አንጀለስ የሚገኙ በተለያየ ዘርፍ የተሰማሩ ኢትዮጵያውያን፣ የኢትዮጵያ አየር መንገድ ሰራተኞች፣ በአጠቃላይ ኢትዮጵያነት ሁሉ ኢትዮጵያውያን በክቡር የፌዴራል ጠቅላይ ሚኒስትር ዶክተር አብይ አህመድ ለተመራ ልዑካን ቡድን ቢያስደስት አቀባበል አድርገዋል። አሁን የኤርፖርቱ ተርሚናል ነው ያለነው። የኢትዮጵያ ኤምባሲ ሰራተኞች፣ የኢትዮጵያ አየር መንገድ ሰራተኞች፣ ካሊፎርኒያ አካባቢ በተለያዩ መስኮች ላይ የተሰማሩ ወገኖቻችን እና ቤተሰቦቻችን ይህንን በክቡር ጠቅላይ ሚኒስትር የተመራ የልዑካን ቡድን ለመቀበል እዚህ ይገኛሉ። ዋሽንግተን ውስጥ በጣም ስኬታማ ስራ ተሰርቷል። የዚህ ጉዞ መሪ ሆነው ግንቡን ማፍረስ ድልድዩን መገንባት ነው። ካሊፎርኒያ ውስጥ በኢትዮጵያውያን መካከል ግንብ የማፍረስ ድልድዩ መገንባት ስራ ተጀምሯል ብሎ ማለት ይቻላል። እንግዲህ በቀጣይ ሂደቱን አንድ ላይ ምን ይሆናል።
ጥሩ። የውጭ ጉዳይ ሚኒስትር ቃል አቀባይ አቶ መለስ አለም ስለ ጊዜዎት እጅግ አድርጌ አመሰግናለሁ።
እግዚአብሔር ይስጥልኝ።
ዳንኤል፣ ወደ አንተው እንመለስ። ካስተናጋጁ የሎስ አንጀለስ ከተማና አካባቢው ነዋሪዎችስ የማነጋገር እድል ነበረ? በስፍራው የተገኙትን ቀደም ብለህ ያሰማህን ድምጾች ይዘህ ማንን አናገርክ? ምንስ አለው?
አዎ፣ ሌላው ያገኘኋቸው በዛው ዶክተር አብይን ለመቀበል ከተገኙ ሰዎች መካከል ፕሮፌሰር አለማየሁ ገብረ ማርያምን አግኝቻቸው ነበር። እርሳቸው በዚህ ታሪካዊ የአቀባበል ዝግጅት ላይ በመገኘታቸው የተሰማቸውን ልዩ ስሜት እንዲህ ብለው አጋርተውኛል። አብረን እንስማቸው በድጋሚ።
ለእኔ መቼም በጣም ስሜታዊ ጊዜ ነበረ። ለብዙ ጊዜ የጠበቅኳቸው ሰው ስለነበሩ በተለይም በቪዲዮ ሲናገሩ ሳያቸውና እንዲሁ በውን ሳገኛቸው ትንሽ ስሜታዊ ነገር ነበር። በጣም ደስ ብሎኛል። እንደምታዩም ሁሉም ሰው እዚህ ያለው በጣም በጋለ አቀባበል ነው የተቀበላቸው። ደስታው በጣም በጣም ከፍተኛ ነው። በቃ ወንድማችንን እንዳገኘን ነበር ምናየው፣ ወይንም ልጃችን፣ ለእኔ እንኳን ልጅም ሊሆን ይችላል። በቃ በውን ሲገናኝ አንድ ሰው የምታየውና የምታልመው ብዙ የምታደርጋቸው ነገሮች አሉ፣ ግን በውን ስትገናኝ የሚሰማ ውስጣዊ ስሜት አለ የተለየ የደስታ አንዳንድም ትንሽ እንዲ ብዥ ማለትም እውነት ነው ወይ? በጣም በቃ ድብልቅልቅ ያለ የሆነ ስሜት ነው የሚሰማው። ግን በግሌ በጣም በጣም ተደስቻለሁ። እና ደግሞ ዛሬ በምናደርግላቸው ፕሮግራም ደግሞ ለሳቸው አጸፋውን እንደምንሰጥ ደግሞ እግዚአብሔር ፈቃዱ ከሆነ ትልቅ እምነት አለኝ።
መልካም። እንግዲህ ዳንኤል ያሰማህን የፕሮፌሰር አለማየሁ ገብረ ማርያምን በኢትዮጵያ ጉዳይ ለረጅም ዓመታት ሲጽፉ የቆዩ በመንግስት ቀደም ባለው አስተዳደር የነበሩ ሁኔታዎችን ጠበቅ አድርገው በሚተቹባቸው በየሳምንቱ በሚወጡ ጽሁፎች ነው የምናውቃቸው። ዛሬ ለጠቅላይ ሚኒስትር አብይ አህመድ ከዚህ ቀደምም ጽፈዋል። ከፍተኛ ድጋፍ ከሚሰጡ ወገኖች ውስጥ ናቸው ያሰማህን። እንግዲህ ሂደቱን ተከታትለህ በስፍራው ከሚገኘው ባልደረባችን ሰለሞን አባተ ጋር ተከታታይ ዘገባዎችን እንጠብቃለን። ለአሁኑ ግን እናመሰግናለን ዳንኤል።
እሺ፣ እዛ አሉላ አንዴ መጥቀስ የምፈልገው የሚገርመው ነገር በዚህ በአቀባበል ስነ ስርዓት ላይ የሎስ አንጀለስ ሲቲ ከፍተኛ ባለስልጣናት ተገኝተው ነበረ። ሰርተፍኬትም ለዶክተር አብይ አበረክተውላቸዋል። ኮንግረስ ውመን ኬረን ባስም መልእክት አስተላልፏል። በየአመቱ በዛሬው ዕለት ጁላይ 29 የኢትዮጵያውያን ቀን በሎስ አንጀለስ ተብሎ እንዲከበር የከተማው ባለስልጣናት ቀኑን ደንግጓል። የሰው ስሜት የተለየ ነበር። ይህንን ታላቅ የምስራች ሲሰማ ይህንን ለመንገድ ነበረ
ትናንትና በዋሽንግተን ዲሲ እንደተደረገው ማለት ነው። የትናንቱ ቀን ደግሞ በኢትዮጵያ ቀን ተደርጓል በዋሽንግተን።
በእርግጥ ትልቅ ቀን ነው። እናመሰግናለን። ትልቅም ዘገባ ነው የነገርከን። ሌሎች ሂደቶችንም ቀደም ብለን እንዳልነው ተከታትለ ታደርሰናለህ። ዳንኤል አርጋው እናመሰግናለን። እግዚአብሔር ይስጥልን።
እናመሰግናለን።
እሺ፣ እናንተንም አመሰግናለሁ። እግዚአብሔር ይስጥልኝ።
ከአዲስ አበባ ወደ ደረሰን ዘገባ ይሆናል አሁን የምናልፈው። በኢትዮጵያ የኃይል ልማት ዘርፍ ከፍተኛ አስተዋጽኦ ያደረጉት የታላቁ የኢትዮጵያ ህዳሴ ግድብ ስራ አስኪያጅ የኢንጂነር ስመኘው በቀለ የቀብር ስነ ስርዓት ዛሬ በታላቅ ክብር ተፈጽሟል። በኢንጂነር ስመኘው ስራ ህያው ሆኖ እንደሚቀጥል የገለጹ በአሸኛኘቱ ስነ ስርዓት ላይ የተገኙ አስተያየት ሰጪዎች የአሟሟታቸው ምርመራ ውጤት በፍጥነት ይፋ እንዲደረግ ጠይቀዋል። መንግስት ለዜጎች ደህንነት ዋስትና እንዲሰጥም የጠየቁም አሉ። እስክንድር ፍሬው ተከታዩን ዘገባ አስተላልፏል።
ዓለም ከሚገኙ ታላላቅ የኃይል ማመንጫዎች አንዱ የሚሆነውን ግድብ ግንባታ በስራ አስኪያጅነት መርተዋል። በርካቶች ለደቂቃዎች በማይቋቋሙት የጉባ ሙቀት 7 አመታትን በትጉህ ስራ አሳልፈዋል። የግል ኑሯቸውን ሰውተው ልጆቻቸውንም ለአሳዳጊ ትተው ከዚያ በረሃ ከተመዋል። በጣም አመሰግናለሁ ስለጊዜዎት። ሽፍታ መስሎ ራሱን ለስራ ሰጥቷል ብሏል የቀብር ስነ ስርዓቱ የመድረክ መሪ። አርካሚው ስራ ያልበገረው በረሃ ያላሸነፈው ጀግና አዲስ አበባ ያውም መሃል ከተማ አደባባይ ላይ አሸለበ። ይህ ያሳዘናቸው ውስጣቸው የተቆጣ አንጀታቸው ያረረ ሴት ወንዱ ትንሽ ትልቁ ዛሬ በሽኝቱ ስነ ስርዓት ላይ ተገኝተዋል። እናም ዛሬ ለቅሶ ሆነ ሀዘን ነገሰ። ታላቅ የልማት አርበኛ ያሏቸውን ባለሙያ ማጣት ያባባሰው ለቅሶ፣ አሟሟታቸው ያመጣው ያበረታው ሀዘን፣ በልዩ ልዩ መንገድ የተገለጸው በመፈክርም የተንጸባረቀው ይኸው ነው። ዛሬ በተለይ በመስቀል አደባባይ እየታየው ትዕይንት ስሜት ፈንቅሎ የወጣበት ፍትህ በብርቱ የተጠየቀበት ነበር። ለአሜሪካ ድምፅ አስተያየታቸውን የሰጡ ለቀስተኞችም የተፋጠነ ፍትህ እንዲኖር ጠይቀዋል። ኢንጂነር አባይ ወርቅ አለማው ከነዚህ አንዱ ናቸው።
ይኸው ቅጥል ብዬ አርሬ በዜግነት የዚችን ድሃ አገር የድህነት ችግር እፈታለሁ ብሎ የተዘጋጀን ወንድ ጀግና ዲፕ አመለካከት ያለው ጥልቅ የሆኑ ልጆችን ሳይል ምን ሳይል አንድ ለአባቱ የሆነ አባቴን ሳይል በበረሃ አባይ እኮ የሚያቃጥልህ እንዴት ነው ልንገርህ? ከላር ለሚያቃጥልህ ከስር ነው እንደሚያቃጥልህ። አንድ ቀን እኮ ሄደ መምጣት አትችልም አባይ ላይ 7 ዓመት 24 ሰዓት ሙሉ ሲሰራ ልጆቹን ትቶ ወገኑን ትቶ ለዚች ምድር መልካም ለመፍጠር ነው። ወንድሜ እኔ ምን ብዬ ልበል? እግዚአብሔር ይፍረድ። እነዛ የሚያሳዝኑ እናቴን አፋልጉኛለሁ። እናቴን አፋልጉኛለሁ። ትዳሩ እኮ ኢትዮጵያ ነች። ትዳሩ እኮ ኢትዮጵያ ነች። ይሄ ምስኪን እኮ ልጆቹ ሜዳ ላይ በትሎ ትዳሩ ኢትዮጵያ አርጎ የኖረ ነው።
ሌላዋ አስተያየት ሰጪ ሰላማዊት ታረቀኝም የኢንጂነር ስመኛ ማሟት እንቆቅልሽ እንደሆነባት ትናገራለች።
የኢንጂነሩ ሞት በጣም አሳዝኖኛል። ለሀገር እየለፉ ባሉበት ሀገራችን ከድህነት አረንቋ ለማውጣት በሚያደርጉት ጥረት ላይ አዲስ አበባ ላይ ለዛው መስቀል አደባባይ ሰው በበዛበት 24 ሰዓት ሰው በሚንቀሳቀስበት አካባቢ ተገለው መገኘታቸው እንደ ሀገር ዜጋ እኔ በጣም ውስጤ ይጎዳኝ፣ እኔ ለራሴ ማለት ነው። ስለዚህ ይህ ነገር ይቆም፣ ካሁን በኋላ እንዲቆም ነው እኔ የምነግረው ለኢትዮጵያ ሕዝብ። ሁላችንም ተባብረን ይህን ነገር እንድናስቆመው። ሀዘናችን በጣም ጥልቅ ነው፣ ግን እሱ ቢሞትም ስራውን አሁንም ህይወት እናደርገዋለን። እኛ እንቀጥላለን። የህዳሴው ግድብ አያቆምም፣ እንሰራዋለን። እንደጀመርነው እንጨርሰዋለን። ይህ ነው መልእክቴ።
አቶ አንሙት የተዋለ ሌላው አስተያየት ሰጭ ናቸው።
ዛሬ የኢንጂነር ስመኘው ሞት በጣም ከአይምሮ በላ ሲመጣብኝ ቤት ስራ መስራት አልቻልኩም። በዛ ነው የመጣው ዛሬ እና እኔ አላመንኩም፣ መሞቱን ራሱ አላምንም። ኢንጂነር ስመኘው ማለት አይደለም ሰው ይገላውን ብዬ ጅብ ይበላውን ብዬ አላስብም። በእውነት ለመናገር ማለት ነው ጅብ ራሱ ቢያየው ሰላም ብሎት የሚያልድ ነው የሚመስለኝ። እኔ ኢንጂነርን ሰው ይገላውን ብዬ በአይምሮዬም አላስብም። በእሱም ደግሞ ጥበቃ አያስፈልገውም። እሱ ማለት ኢትዮጵያ ሕዝብ ነው። ለኢትዮጵያ ሕዝብ ጥበቃ ራሱ አያስፈልጋትም ብዬ ማስበው። እሱ ለሀገር የሚሰራ ሰው ነው። ለሀገር የሚሰራ ደግሞ ኢትዮጵያ ሕዝብ ለእሱ ከሌላ ማንም እኔ እውነት ለመናገር አውሬ እንኳ ቢያገኘው ስመኘውን ይበላውን ብዬ አላስብም። እና አልሰለዛ በቃ ለማየት ነው። ይሄም አይበቃም ግን እኔ ኢንጂነር ስመኘው ከልቤ አይጠፋም መቼም ቢሆን። እኔ እንጃ ቅርብኝ ምንም ማለት አልችልም።
እግዚአብሔር ያጽና። አመሰግናለሁ።
ኢትዮጵያ እግዚአብሔር ያጽናት።
ጌታ ማን ልበል ስምህን?
ሊበን
ማ?
ሊበን ጃታን ይባላሉ።
ለምን መጣህ ዛሬ? ምንድን ነው ስሜትህ?
የመጣሁት ፍትህን ፈልጌ ነው። ምክንያቱም በኢትዮጵያ ውስጥ እየተደረገ ያለው ነገር በጣም ስላሉ መልካምነታችን፣ መደመራችን፣ ቅር መባባላችን፣ ፍቅራችን ቦታ እያለው ግን ያልተሰሩ ደግሞ ስራዎች አሉ። እነዛ ምንድን ነው? ብሔራዊ ደህንነት የለም። እኔ በጣም 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 አዝኛለሁ። ይሄን የሚያክል ትልቅ ሀሳብ ይዞ እየለፋ ይሰራ ያለ ሰው እንዲህ በቀላሉ እዚህ መስቀል አደባባይ አሁን ባለንበት ሰዓት ባለንበት ቦታ ላይ መገደሉ በጣም ምን የሚያሳዝን ነገ ይሄ ሁላችንም የሚመለከት ጉዳይ ለሁላችንም የሚያሰጋ ጉዳይ ነው። ይሄ በጣም ያሳዝናል። ይሄ መጣረም ያለበት ለቤተሰቦቻቸው መጽናናት ነው።
አመሰግናለሁ። እግዚአብሔር ያጽና። ግን ለምን የሚል ቲሸርት ለብሰው በመስቀል አደባባይ ያገኘኋቸው አቶ ጸጋዬ ጥላሁን ደግሞ
ጥያቄያችን እንግዲህ እሱ ገዳዮች ለፍትህ ይቅረቡልን፣ ለህዝብ ይቅረቡ፣ ህዝብ ይወቃቸው፣ ማነው የገደለ የሚለውን ነገር ጥላታችን ማወቅ ስላለበት ነው። ምክንያቱም ኢትዮጵያ ተስማምታ እንዳትኖር የሚያደርጉ ይሄ ከሽብር የማይተናነስ ነገር ነው። እኛ ከዚህ በላይ ሌላ ተስፋ የለን። ከኢንጂነር ስመኘው በላይ ማንኛውም ኢትዮጵያዊ ጥሩ ተስፋ ሊኖረው አይችልም። ስለዚህ የእሱን ደም መመለስ ከተቻለ ወንጀለኞቹ ለፍትህ ሲያቀርቧቸው ብቻ ነው፣ ለህግ ሲቀርቡ ነው። እና አሁንም ጥያቄያችን እኛ በተለይ አሁን ክቡር ጠቅላይ ሚኒስትራችን አገር ውስጥ አይደሉም፣ በሚመለሱበት ጊዜ ይህንን ጉዳይ አጣርተው ይፋ እንዲደረግልን ነው ዋናው ጥያቄያችን። ማለት በየትኛውም ቦታ ላይ የማንኛውም ኢትዮጵያዊ ጥያቄ ይሄ ነው፣ የፍትህ ጉዳይ ነው። ለፍትህ ይቅረቡልን፣ እንያቸው፣ እንወቃቸው፣ እነማን ናቸው ነው።
ከካራ ቆሬ መምጣቱን የገለጸው ይድነቃቸው አበበም ስሜቱን አጋርቶኛል።
ባለፈውም የሞት ነው እዚሁ ነበርን። ባለፈውም ያ ሁሉ ህዝብ ሲሞት ከጓደኞቻችን ወንድሞቻችን ሲሞቱ አሁንም ቀጠለ። አሁን ደግሞ በጣም ሁላችንንም ይነካ ነገር ነው። በቃ የገጠመ እና በቃ ጀግናችን ነው የሞተው። በቃ በቃ ብርሃናችን ያጣ ነው። በቃ ብርሃን የሆነውን ነገር ምንድን ነው አሁን ይሄ መፍትሄው ምንድን ነው? መንግስት ምንድን ነው? ከዚህ በላይ ምን አይነት እርምጃ አለ? አሁን ዶክተር አብይ እዚህ ጋር በቃ ትንሽ ቆፍጠን ያለ ነገር ማድረግ አለባቸው። በቃ
በተለምዶ ሰሚት ተብሎ በሚጠራው አካባቢ ከሚገኘው መኖሪያ ቤታቸው ወደ መስቀል አደባባይ ያመራው የኢንጂነር ስመኘው በቀለ አስከሬን የመጀመሪያ ሽኝት የተደረገለት በመስቀል አደባባይ ነው፣ ቁጥሩ እጅግ የበዛ ህዝብ በተገኘበት። ቀጣዩ ጉዞ ደግሞ 4 ኪሎ ወደሚገኘው መንበረ ጸባዖት ቅድስት ስላሴ ካቴድራል ነበር። በዚህ ስነ ስርዓት ላይ የተገኙት ምክትል ጠቅላይ ሚኒስትር ደመቀ መኮንን በራሳቸውና ለጉብኝት አሜሪካ በሚገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ ስም የአበባ ጉንጉን አስቀምጠዋል። ፕሬዝዳንት ዶክተር ሙላቱ ተሾመና ሌሎች ከፍተኛ ባለስልጣናትም በስነ ስርዓቱ ላይ ተገኝተዋል፣ የአበባ ጉንጉንም አስቀምጠዋል። መስከረም 3 ቀን 1957 ዓ ም ነው ኢንጂነር ስመኘው ከአባታቸው ከአቶ በቀለ አይን አለምና ከእናታቸው ወይዘሮ ዘነቡ አብተው ጎንደር ክፍለ ሀገር ጠዳ ወረዳ ማክሰኝት የተወለዱት። የመጀመሪያ ደረጃ ትምህርታቸውን የተከታተሉት በእንፍራዝ አንደኛ ደረጃ ትምህርት ቤት ሲሆን በደሴና በወልዲያ ደግሞ የመለስተኛና ሁለተኛ ደረጃ ትምህርታቸውን ተከታትለዋል። በኤሌክትሪክ ቴክኖሎጂ ዲፕሎማ ከአዲስ አበባ ዩኒቨርሲቲ ደግሞ በሲቪል ምህንድስና የመጀመሪያ ዲግሪ አግኝተዋል። በአገር ውስጥና በውጭ አገር ተጨማሪ ስልጠናዎች መውሰዳቸውም በሕይወት ታሪካቸው ተጠቅሷል። በኢትዮጵያ በተካሄዱ ታላላቅ የኃይል ማመንጫ ፕሮጀክቶች ግንባታዎች የተሳተፉት ኢንጂነር ስመኘው በተለይ እውቅና ያገኙት የታላቁ የህዳሴ ግድብ ግንባታ ዋና ስራ አስኪያጅ ሆነው መስራት ከጀመሩበት ጊዜ ጀምሮ ነው። የእሳቸው ዜና እረፍት ከተሰማበት ጊዜ ጀምሮም በርካቶች ለግድቡ ግንባታ ያላቸው ተነሳሽነት መጨመሩ ታይቷል። አሜሪካ የሚገኙት ጠቅላይ ሚኒስትር ዶክተር አብይ አህመድ እንዳሉትም ኢንጂነር ስመኘው ቢሞቱም የግድቡ ግንባታ አይቋረጥም። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ኢንጂነር
እስክንድር ፍሬውን ለዘገባው እናመሰግናለን። አድማጮች፣ ቀደም ብሎ በእስክንድር ዘገባ የተጠቆመ በዩናይት ስቴትስ ነዋሪ ከሆኑ ኢትዮጵያውያን ጋር ለሚያደርጉት ጉብኝት እዚህ ዩናይት ስቴትስ የተለያዩ ከተሞችን በመዘዋወር ላይ የሚገኙት ጠቅላይ ሚኒስትር አብይ አህመድ በትላንትናው ዕለት በዋሽንግተን ዲሲ በተካሄደው ስነ ስርዓት ላይ የተናገሩትን ድምፅ እናስከትል።
ጥላቻ፣ ቂም፣ ቁርሾ በይቅርታ ይዘጋ። ቅናት፣ የፖለቲካ ሻጥርና የኢኮኖሚ ተንኮል፣ ምቀኝነት አክሳሪ ለመሆኑ ከኢትዮጵያ ወዲያ ማን ምስክር መሆን ይችላል? መግደል ነውር ብቻ ሳይሆን መሸነፍ ጭምር ነው። ኢንጂነር ስመኛውን መግደል እንጂ የህዳሴ ግድብን ማቆም አይቻልም። ኢንጂነር ስመኛውን መግደል እንጂ የህዳሴን ግድብ ማቆም አይቻልም። ኢትዮጵያ ለቁርጥ ቀን የሚሆኑ ልጆች ያላት ማህፀነ ለምለም መሆኗንና ሾተላዩን ዛሬ ያፈረሰች በመሆኑ የጀመርነውን እንጨርሳለን። ኢትዮጵያም በታላቅ ጎዳና ወደፊት ትገሰግሳለች። በመጨረሻም የማይገባንን ክብር ሰጣችሁ በዚህ ሁኔታ ፈጣሪ ልቦናችሁን ያያልና ጥማታችሁን ያያልና አትጠራጠሩ፣ ኢትዮጵያ አትከስርም።
አድማጮች፣ ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። ሰሞንኛ እንቅስቃሴዎች፣ በአካባቢያችን የሚታዩ ትዕይንቶች የዘገባችን ሙሉ ትኩረት ወስደዋል። ወደ ትላንት ምሽት ብቻ ሳይሆን ትላንት ቀኑን ሙሉ ወደ ተካሄደው ግዙፉ ስብሰባ ጭምር ነው የምንወስዳችሁ። ታዲያ ቆንጅት፣ የኢትዮጵያ ቀን ይህ እያነጋገረ የተለየ ትኩረት እየሰጠ ያለ ጉዳይ ጠቅላይ ሚኒስትር አብይ በሚሄዱበት እየተከተለው ነው እና በዩናይት ስቴትስ ነዋሪ ሆነው ለሆነው ኢትዮጵያዊ ይዘውት የመጡ ሊመስል ስጦታ ሊመስል ምንም አልቀረውም።
ልክ ነው። ትናንት በዋሽንግተን ዛሬ ደግሞ ዘጋቢያችን ዳንኤል አርጋው እንዳለው በሎስ አንጀለስ ተመሳሳይ ኢትዮጵያን ማክበሪያ ጠቅላይ ሚኒስትሩን ማክበሪያ ስነ ስርዓት እየተካሄደ ነው የሚመስለው። እንደተረዳ ነው እንግዲህ ሚኒሶታም እንደዚሁ ይሆን ይሆናል
አይታወቅም። ያልሄዱበት ቦታ እንዳይሰየም ነው የምፈራው። ሄዱበት እያየን ነው። የኢትዮጵያ ቀን ጉዳይ ሳቢነቱን ያህል የአካባቢው ነዋሪዎች ምን ይላሉ የሚሉ ጥያቄዎችን በሚቀጥሉ ተከታታይ ፕሮግራሞቻችን እናቀርባለን። ምንስ አንድምታ ይኖረዋል? ምንስ ተጨባጭ ፍሬ አለው የኢትዮጵያ ቀን ተብሎ መሰየሙ መከበሩ የሚሉትን እናያለን። ለጊዜው ታዲያ አንድ ሰው አነጋግሬ ያለሁ ሌላ ጉዳይም በተያያዥነት የምናነጋግራቸው
መልካም እንስማ።
በዋሽንግተን ዲሲና አካባቢው በሚደረጉ የሰብአዊ መብትና ሌሎች የበጎ ምግባር እንቅስቃሴዎች በሚያደርጉት የነቃ ተሳትፎ የሚታወቁ ናቸው። ከባዱ በላቸው ይባላሉ። ሐምሌ 21 የትላንትና ዕለት ወይንም እንደ አውሮፓውያን ዘመን አቆጣጠር ጁላይ 28 በየዓመቱ በዋሽንግተን ዲሲ የኢትዮጵያ ቀን በሚል መሰየሙ ያሳደረባቸውን ስሜት አስመልክቶ በሰጡኝ እንደርደር።
በመጀመሪያ ዋሽንግተን ዲሲ ሜየር ባውዘር ራሳቸው መገኘታቸው በጣም ያስደነቀኝ ያልጠበኩት እና በጣም ደስ ያለኝ ጉዳይ ነበር እዛ ቦታ ላይ። ከዛ አልፎ ደግሞ ኢትዮጵያኖችን በሙሉ እዚህ ዋሽንግተን ዲሲ አካባቢ ያለንን ከማክበር ከማድነቅ አልፎ እንዳልከው ጁላይ 28 በየአመቱ ኢትዮጵያ ቀን ተብሎ በዓለም መዲና በሆነችው በዋሽንግተን ዲሲ ለደዝግነት ሲደረግ ሲታወቅ በጣም ደስታ ብቻ አይደለም ከሚሰማኝ በጣም በጣም ትልቅ ኢምፖርታንት ቀን ሊሆን እንደሚችል ምክንያቱም እሳቸውም እንደተናገሩት ከኢትዮጵያ ውጭ በከፍተኛ ቁጥር ኢትዮጵያኖች የሚገኙበት አካባቢ እንደመሆኑ አንደኛ ባህላችን ቅርሳችን ለመዲናዋ ነዋሪዎችና ለዓለም በሙሉ እናሳይበት የምንችል ቀን እናደርገው እንደምንችል ሁለተኛ ጠቅላይ ሚኒስትራችን ደግሞ እንደተናገሩት የኢትዮጵያን ቱሪዝም የምናስፋፋበት ስራ የምንሰራበት ፕራክቲካል የምንሰራበት ቀን እናደርገው እንደምንችል እንትኑ ታይቶኛል። በጣም ትልቅ ውለታ ነው የዋሉልን ብዬ ነው የማስበው። እኔ በበኩሌ ደግሞ በዚህ ዋሽንግተን ዲሲ አካባቢ ነዋሪ እንደመሆኔ ደግሞ ይህንን ቀን እንደ ኢትዮጵያ የአዲስ ዓመት ቀን እንደምናከብረው አድርጌ የሚወስደው እና በጣም ጥሩ ነገር ነበር።
ግሩም በንቃትም በኢትዮጵያ ጉዳዮች እንደሚሳተፍ ሰው በተለይ በመብት ጉዳዮች ላይ በሚያደርጉት እንቅስቃሴ ይታወቃሉ። ወደ ሌላ ከዚሁ ከትላንቱ ስነ ስርዓት ጋራ ምናልባትም የትላንቱ ስነ ስርዓት ላይ ጎልቶ ይወጣ ነገር ግን በዝግጅቱ ሰሞን ጀምሮ ወደ ታየ ጉዳይ ልውሰዶ።
በመድረኩ የታየው የተቃውሞ ስሜት ነበር ወይም የተቃውሞ ስሜት የተንጸባረቀበት ሁኔታ ገና በዝግጅቱ ወቅት አንስቶ መሰንበቻውን ሲያነጋግርም ሲያወዛግብም በጋዜጣዊ መግለጫ ወቅትም ስነ ስርዓቱ እስኪቋረጥ ድረስ የሄደ ነገር ተመልክተናል። በቅርብ እንደሚከታተልና በዲሲ ግብረ ኃይል የዚህ እንቅስቃሴ ጎላ ተብሎ የታየ ቡድን ጋራ የመድረኩ ታዋቂ የመድረክ ሰው ታማኝ በየነን የሚመለከት ከጠቅላይ ሚኒስትሩ ጋርም የነበረውን ሁኔታ በመድረክ ተመልክተናል። በፌስቡክ አማካኝነትም ብዙዎች እንደታዩት እንደተመለከቱት እንገምታለን። እስኪ ስለ መነሻው ይግለጹልን። የዚያ ተቃውሞ ምልክት ምንድን ነበር መሰረቱ? አቶ ከባዱ
እንግዲህ ግል አስተያየቴን ነው የምሰጠው። እንዳልከው ካየሁት ተነስቼ መሰለኝም የተሰማኝን ነው የምገልጸው። እንግዲህ መጀመሪያ ፕሮግራሙ ምንድን ነበር ቢባል ጠቅላይ ሚኒስትር ወደ አሜሪካ መጥተው በተለይ ዋሽንግተን ዲሲ አካባቢ ያለው ዋናውን ትልቁን የዲያስፖራ ኢትዮጵያ ህብረተሰብ ሌላውን ኢትዮጵያ እየዞሩ እንደጎበኙት ለማነጋገር ነው እና የተጀመረውን የሰላምና የእርቅ የመስማማት ጥረት ወደዚህ እዚህ አካባቢ ያለን ኢትዮጵያኖች ለማዳረስ ነው የመጡት እና በተለይ ደግሞ እዚህ በውጭ በዋሽንግተን ዲሲ አካባቢ ያለን የኢትዮጵያ ዲያስፖራ አባላት የነጻነት ትግሉን በይበልጥ ስንደግፍና ስናግዝ ድምጻችን ሲሰማ እንደነበረ ሁሉ አሁን ይህን የለውጥ እድል ስናገኝ ተሳታፊ መሆናችንን ተባባሪ መሆናችንን ለማረጋገጥ የተደረገ ሙከራ ነው። ቀጥሎም ወደፊት ደግሞ ዲያስፖራ ኢትዮጵያኖች የሚኖራቸውን ሀገራቸውን ለማሳደግ ሀገራቸውን ለመቀየር ያለባቸውን ድርሻ አትኩሮ ለማሳየት ነበር አላማው ብዬ ማስበው። እንዳልከው የዝግጅቱ ሁኔታ ትንሽ ዘብረቅረቅ የማለት እና አካሄዱ ሊደረግ የሚችለውን ትልቁን ነገር የማደብዘዝ ነገር ታይቶናል ብዬ ገምታለሁ። ይሄው ምንድን ነው ይሄ ፕሮግራም የዚህ ዋሽንግተን ዲሲ አካባቢ የምንገኝ ዲያስፖራ አካላትን የሚመለከት እንደመሆኑ መጠን አስተናጋጅ መሆን የነበርንብን የእኛ ህብረተሰብ ነው ብዬ ነው የምገምተው። እርግጥ የዲፕሎማቲክ እና የፕሮቶኮል ነገር መጠበቅ ስላለበት የኤምባሲው ኮኦርዲኔትነት ያስፈልጋል፣ ጥያቄ የለውም። ግን ከዛ ውጭ ያለውን ነገር ግን ለዲያስፖራ አባላት ቢሰጥ ኖሮ የበለጠ ተገቢነት ይኖረው ነበር ብዬ ና በእኔ አስተያየት የዚህ ፕሮግራም መሪ ወይም ማስተር ኦፍ ሰርሞኒ የሚባለው ማለት ነው ላይ ነው ችግሩ የነበረው። ማን ይሆን የሚለው ላይ ነበረ ችግሩ የነበረው። ሳምንታቱን ሙሉ ሲያጨቃጭቅ የነበረው ፕሮግራም ላይ ማስተር ኦፍ ሰርሞኒ ሆነ የመጡት እንደኔ በሁለት ምክንያት ጥሩ ምርጫ አልነበሩም ብዬ አስባለሁ። አንደኛው እሳቸው የዲያስፖራ አባል አይደሉም፣ የሚኖሩት ኢትዮጵያ ነው። ይሄ የዲያስፖራ ፕሮግራም ነው። እዚህ ያለውን ኢንቫይሮንመንትም ሆነ ካልቸር የዛ አካል ሊሆኑ አይችሉም። አንደኛው እሱ ነው። ሁለተኛው ደግሞ አውቃለሁ ጥሩ ጸሐፊ ናቸው፣ ጥሩ ተች ናቸው፣ ጥሩ አመላካች ናቸው በሙያቸው የተሰለፉበት መስመር። ግን ይሄ የመድረክ ጉዳይ ነበረ። መድረክ ላይ ደግሞ እንደሚታወቀው መድረኩን ሊያሳምሩ የሚችሉ በጣም ጥሩ ህዝብን ስሜት ሊቀሰቅሱ የሚችል የመድረኩን አካሄድ እና ሁኔታውን እያዩ እዛው ላይ አርቲስቲክ የሆነ ነገር እየተጠቀሙ የበለጠ ፕሮግራሙን የሚያጎሉ ሰዎች ናቸው ማስተር ኦፍ ሰርሞኒ መሆን የሚገባቸው። ከዚህ ጋራ ከአርቲስት ታማኝ ጋራ የሚመጣጠን አይመስለኝም። በዚህ ሁለቱም ምክንያት አፕሮፕሬት አልነበሩም ብዬ አስባለሁ እና አቶ ታማኝ አንደኛ በዘመናት የዲያስፖራውን ድምጽ ሆኖ ሲያገለግል የነበረ ነው። ያ ዲያስፖራው ታማኝ ማለት ድምጽ መሆን ብቻ ሳይሆን መለስ ብለን ታሪካቸውን ብናይ ከ27 ዓመት በፊት ጀምሮ እዛው ከኢትዮጵያ ጀምሮ ድፍረትና በተለየ ቋንቋ ትኩረት በሚሰጠን ቋንቋ ሲናገር ሲጮህ የነበረ ሰው ነው እና አንድም ያንን መታየት መታወስ ነበረበት። ሆኖም ግን ይህን ካልኩ በኋላ ይሄ በመሃል ፕሮግራሙን ለማዘጋጀት ውጥንቅጡ ይህን ነገር ማሳመር ሳይቻል ስለቀረ የዚህ ለትናንትናው ፕሮግራም ላይ ጠቅላላውን ፕሮግራም ወዳልተፈለገ መልክ እንዲሄድ ወሰደ ይመስለኛል።
አቶ ከባዱ በላቸው የሰጡን አስተያየት ነበር። አድማጮች የተከታተላችሁት አቶ ከባዱ በላቸውን ለጊዜያቸው አመሰግናለሁ። አድማጮች ታዲያ ያ ሁኔታ እንደምን እንደተቋጨ የቴሌቪዥን ምስሉን የመከታተል እድል የነበራችሁ ታዝባችሁ ይሆናል። ቀደም ሲልም ከአንድ ቀን በፊት ጠቅላይ ሚኒስትር አብይ የአቶ ታማኝን ስም በመድረኩ ጠርተው የጨዋታ የቀልድ ቢጤ አስተያየት ያለበት ቆንጂት ያናይን አስተያየት ያቀረቡበት መድረክ ላይ ታዝብ ያለው በቦታው ተገኝቼ የትላንቱ ብዙዎችን ያነጋገረ አሁንም እያነጋገረ ያለ ወደ መድረኩ ራሳቸው ጋብዘውት ከታማኝ ጋራ ሲተቃቀፉና የተለየ ሞቅ ያለ ስሜት ሲለዋወጡ ተመልክተናል። እንግዲህ ይሄ ውዝግብ የነበረበት ሁኔታ ያበቃ የተቋጨ ይመስለኛል። እንግዲህ ይሄንኑ ይመስላል። ሌላ ብዙ የሚባል ነገር ያለ አይመስለኝም።
ወደ ቀጣዩ ዝግጅት ስናልፍ ጠቅላይ ሚኒስትር አብይ አህመድ ከ25,000 በላይ ቀደም ሲል አሉላ እንደዘረዘረው ኢትዮጵያውያን በታደሙበት ግዙፍና የደመቀ ስብስብ ላይ ከተካፈሉ በኋላ ማታው ላይ ደግሞ 1,500 የሚሆኑ የማህበረሰብ ተጠሪዎች የተገኙበት የጥያቄና መልስ ዝግጅት ላይ አምሽተዋል። በዛያ ዝግጅት ላይ ደግሞ በቪዲዮ እንዳየነው ማለት ነው የመገኘት እድል አላጋጠመኝም እንዳንተ አሉላ፣ አዛውንቶች መርቀዋቸዋል፣ እናቶች አስከበሩን ሲሉ አሞግሰዋቸዋል። በርከት ያሉ ጥያቄዎችም ቀርበውላቸዋል። ጠንከር ጠንከር ያሉም የተወሰኑትን ጥያቄዎችና የጠቅላይ ሚኒስትሩን ምላሾች እስቲ አጠር አድርገን እናሰማችሁ። በርካታ ሰዎች ነበሩ ጥያቄ ያቀረቡት፣ ጥቂቱን ነው የያዝነው። እንስማ።
እድሉን የሰጠኋችሁ ሰዎች ወደዚህ ይኑና፣ እድሉን የሰጠኋችሁ ብቻ
መስመር መስመር ነው ላይና ጥያቄ ለመጠየቅ ተሰጣችሁ።
ይሄ ሁሉ ሰው አይደለም፣ ሌላ እድል እሰጣችኋለሁ። ጊዜውን አትጨርሱት፣ ተመለሱ። እሺ እንቀጥል።
እሺ እኔ
አንዴ ጸጥታ።
ዶክተር አብይ እዚህ ሀገር መጥቶ በማየቴ በጣም ደስ ይለኛል። የተቀደሰ የተባረከ ሰው ነው። እንደሱ ያለ ኢትዮጵያኖች ሁለት ሶስት ቢገኙ ኢትዮጵያ ትቀናለች። ግን አንድ አብይ ደግ ቢሆን ደጋፊ ከሌለው አንድ እንጨት አይነድም፣ አንድ ሰው አይፈርድም።
የመጣሁት ከመነሶታ ነው። መነሶታም በጣም በዝግጅት ላይ ነው። ንገሪ ተብዬ ነው እየተዘጋጀን ነው፣ በጣም በጉጉት እየጠበቅናችሁ ነው ብለዋል። እና የኔ ጥያቄ መጀመሪያ ላመሰግነው የምወደው ዶክተር አብይን እግዚአብሔር አብዝቶ ይባርክ። ባሎቻችን እያከበሩን ነው፣ አለቆቻችን እያከበሩን ነው፣ ወንድሞቻችን እያከበሩን ነው። እውነት አይደለም? ሁላችንም ወደ አገራችን ተመልሰን በሚገባው ፊልድ አገራችን ተመልሰን መስራት እንፈልጋለን። ምንድን ነው ፕላን? እግዚአብሔር ይስጥልኝ።
ቴዎድሮስ ጸጋዬ ነኝ ከሬዮት ሚዲያ። አግኝተን ስለ ነጋችን እንድናስብ የሚያስችል ሁኔታ እርስዎና ቡድኖ ስለፈጠሩ አመሰግናለሁ። አንደኛ የተከበሩ ጠቅላይ ሚኒስትር፣ ኢትዮጵያ የባህር በር ባለቤት የመሆን የሕግ የታሪክና የተፈጥሮ መብት እንዳላት ይቀበላሉ ወይ? ከርሶ በፊት የነበሩት መሪዎች ብዙ እንዳበላሹ ጠፍቶኝ አይደለም። ግን እርሶ የሚናገሩት ኢትዮጵያ ታላቋ ኢትዮጵያ ባህር ሳይኖራት ቀርቶ አያውቅምና ኢትዮጵያ የባህር ባለቤትነት መብት የህግ የታሪክና የተፈጥሮ መብት እንዳላት ያምናሉ ወይ? ኢትዮጵያውያን በዚህ ረገድ ምን ተስፋ ያደርጉ? አንድ ሁለተኛ አዲስ አበባዎችን የሚያናገሩት መቼ ነው? እንደ ነዋሪ እርሶስ ስለ አዲስ አበባ ልዩ ጥቅም ያለዎት እርግጠኛ አቋም ምንድን ነው? አንዱ ዜጋ ልዩ ጥቅም የሚያገኝበት ሁኔታ በዜጎች መሀል እኩልነት ይፈጥራል ወይ? ሶስተኛ ጥያቄ እርሶ የሚሰብኳት ታላቋ ኢትዮጵያ ዜጎቿን እኩል የምታቅፈው ታላቋ ኢትዮጵያ አሁን ባለው ህገ መንግስት የምትታወቅ ይመስሎታል ወይ? አመሰግናለሁ።
ጥያቄ የምጠየቁ ሰዎች ልክ እንደ ቴዎድሮስ እንደ ቤቶች ድራማ ታሪካዊ አመጣጥ አያስፈልገንም።
ክቡር ጠቅላይ ሚኒስትር ዶክተር አብይ ድምጽ በሌለው ምልክት ቋንቋችን ከልብ ልናመሰግኖት እንወዳለን። እኛ መስማት ሳናቸው በአራቱም አቅጣጫ ተሰባስበን ለዘመናት ምንም በማዕከላችን ዲስክሪሚኔሽን ሳይኖር ለዘመናት በምልክት ቋንቋችን አንድ ላይ ሆነን ተስማምተን በፍቅር ቆይተናል። በሀገራችን ውስጥ የተለያዩ ዲስክሪሚኔሽን እና እንደዚሁም የተለያዩ ችግሮች ደርሶብን ነው የኖርነው። ስለዚህ በአካል ጉዳተኞች ላይ ምን ለመስራት አስበዋል?
ለጠቅላይ ሚኒስትር አብይ እነዚህንና ሌሎችም ጥያቄዎች ነበሩ የቀረቡላቸው። የሰጧቸው ምላሾች ደግሞ እንስማ።
እናንተና ቆሜ እንዴት ነው መልሰው? ለመልስ አይደክማችሁ? እሺ፣ አመሰግናለሁ። በመጀመሪያ በኢትዮጵያ የሴቶች ትግል ውስጥ ደማቅ ቀለም ቀብታ ያለፈች ጀግና ሴት በዚህ አዳራሽ ከኛ መካከል እንዳለች ለሰማው ብርቱካን ሚለክሳን እንዳመሰግን ይፈቀድልኝ። ብርቱካን ሚለክሳ የፖለቲካ ነጋዴ ሳትሆን የነጻነት ታጋይ ስለሆነች የመጀመሪያው ጥያቄ እናት በጣም ነው ማመሰግነው። እድሜ ይስጥልኝ። ደጋፊ ቢኖር ይበጃል፣ እናቶች ከጎን መሆን አለብን ብለዋል። ከሁሉ በላይ የእናቶች ከጎኔ መሆን ያስፈልጋል። በጸሎት ያስቡኝ። ውቢት ከሚኒሶታ የዶክተር ጉሩም ባለቤት ጉሩሜን ያስለ መልክ መልካም ባልይዘሽ እያመሰገነ ይኖራልሽው። ያው መቼም ለትምህርት ብለሽ እንዳነሳሽ ተስፋ አደርጋለሁ። ሀገራችንም ማገልገል እንፈልጋለን። እኩል የስራ እድል አለ ወይ? ምን ታስቧል ነው ያልሽው? ያው አብረን እንፈጥራለን። እንግዲህ አብረን እንፈጥራለን፣ በጋራ መሞከር ነው። ነይ ተብለሻል። ከመጣሽ በኋላ አብረን እየፈጠርን እዚህ የሚከፈለውን አንከፍልም፣ እዛ የሚከፈለውን ትሰራለሽ ማለት ነው። ልበ ብርሃኑ ቴዎድሮስ ስትራቴጂክ የሆኑ ከባድ ጥያቄዎች አንስቷል። ጊዜ ሲኖረን ዘርዘር አድርገን መወያየት ስለሚያስፈልግ ሶስቱም ጥያቄዎች ይዣቸዋለሁ። የባህር በር፣ የአዲስ አበባ ልዩ ጥቅም፣ ህገ መንግስት ኢትዮጵያን ታውቃለች ወይ? ጊዜ ወስደን እንወያያለን ከአንተ ጋር። ለዚህ መድረክ ሰፊ ሰዓት ስለሚወስድብኝ ጥያቄን ሪኮግናይዝ አድርጌ ማለፍ ፈልጋለሁ። ለአካል ጉዳተኞች ምን መስራት ታስቧል ብለው አንድ ወንድም ላነሱት ጥያቄ እንደተባለው ኢትዮጵያ ውስጥ የአካል ጉዳተኞች አቴንሽን አላገኙም። ያ እንዲሆን ዲያስፖራው እንዲተባበር እንዲደጋገፍ ጥያቄ አቅርበናል። በቅርቡ ለልብ ብርሃን እና ለአይናቸው ለተሰወሩ ሰዎች ሻል ያለ ትምህርት ቤት ለመክፈት እየሰራ እንገኛለን። እንዲሁም አካላቸው ለጎደሉ ሰዎች የዊልቸር ፋብሪካ ልንከፍት እየሰራን ነው። እናንተን በሚመለከት ምን ማድረግ እንደምንችል እያየን የምናግዝ የምንሰራ መሆኑን ልገልጽልዎ እፈልጋለሁ። አቶ አበበ በለው ሁሉን ይመለከታል ወይ እርቁ ትግራይውን፣ ኦነጉን፣ ኢህአፓውን ብለዋል። ለምን መይሰው እንደረሱ አልገባኝም። ሁሉንም ይመለከታል እርቁ። የሚከፋፍለው ሰው የለም። ሁሉም ኢትዮጵያዊ እርቅ ይገባዋል፣ ያስፈልገዋል ብለን እናምናለን። የተለየ የለም። በርሶ ሚዲያ መለየት እንደሌለበት ያስተምሩ።
አድማጮች ስርጭታችን እስከ ምሽቱ 4 ሰዓት ይቀጥላል። ጠቅላይ ሚኒስትር አብይ አህመድ የዛሬ የሎስ አንጀለስ ጉብኝታቸውን አጠናቀው ታዲያ ነገ ሰኞ ሚኒያፖሊስ ሚኒሶታ ነው የሚገቡት። እዚያም ልዑካኑን ለመቀበል ኢትዮጵያውያን በዝግጅት ላይ ናቸው። ከሁሉም የማህበረሰብ አባላት የተወጣጣ ኮሚቴ ዝግጅቱን ከጀመረ ሰነባብቷል። ትዝታ በላቸው የኮሚቴውን አስተባባሪ አቶ ተሽተ ዋቄን አነጋግራለች።
አቶ ተሽቴ ዋቆ ስለ ትብብሮ በጣም አመሰግናለሁ። እስቲ ስለ ራስዎ ስለ ኮሚቴው ይግለጹኝ። እርስዎ የኮሚቴው መሪ ነዎት።
እኔ ተሽቴ ዋቆ እባላለሁ። ክቡር ጠቅላይ ሚኒስትር አብይ አህመድን በሚኒሶታ ለማቀበል ቋቋመው ኮሚቴ መሪ ነኝ እና ኮሚቴው የኢትዮጵያን ማህበረሰብ በሚያንጸባርቅ መልኩ ሁሉንም ብሔረሰብ በሚያጠቃልል መልኩ የተቀናጀ ኮሚቴ ነው። ከዛ የተወጣጣ ሰዎች ያሉበት ኮሚቴ ነው። ከዚህ ወር ካለንበት ወር መጀመሪያ ጀምሮ ዝግጅት ስናደርግ ነበር። አሁን ወደ መጨረሻው ሰዓት ቀርበናል። በጣም ጥሩ በሆነ መልኩ ሁሉንም ማህበረሰብ በሚያጠቃልል መልኩ እየተዘጋጀን ነው።
እሺ፣ በጣም አመሰግናለሁ አቶ ተሽቴ። እስቲ ከዝግጅቱ አንዳንዱን ይግለጹልኝ። ምን አይነት ዝግጅት ነው እዚህ በዋሽንግተን ዲሲ በተደረገው? ከፍተኛ የህዝብ ቁጥር ያነጋገሩበት አለ። ለእራትም ከተወሰኑ ሰዎች፣ ከምሁራን፣ ከንግድ ማህበረሰብ ጋር የተቀመጡበትና የተወያዩበት አለ። እንዲሁም ደግሞ በታውን ሆል ፎርም እሳቸው ሰው ጥያቄ እየጠየቀ እሳቸው የሚመልሱበት ሁኔታ አለ። ምን አይነት ዝግጅት ነው የእናንተ?
እንግዲያው ሚኒሶታ የምትታወቅበት አንደኛው ነገር በኦሮሞ ማህበረሰብ እንደ ሊትል ኦሮሚያ ወይንም ትንሿ ኦሮሚያ ተብሎ ነው የምትታወቀው እና በዚሁ መሰረት ወደ 13,000 የሚይዝ ቦታ ታርጌት ሴንተር ነው ያዘጋጀ ነው አዳራሽ ያዘጋጀንበት አዳራሽ። የእኛን ልትበት ልዩ የሚያደርገው ከየቦታው የኦሮሚያ ክልላዊ መስተዳድር ፕሬዚዳንት ዶክተር ለማ መገርሳ በዚህ ተገኝተው ከኦሮሞ ማህበረሰብ ጋርም ንግግር ስለሚያደርጉ አብዛኛው ሰው ከሌላ ስቴትም እዚህ ሚድዌስት የሚኖሩ ኦሮሞ እና ሌሎች ማህበረሰብም እዚህ እየመጡ ናቸው እና ሰኞ ንግግር የሚደረገው በታርጌት ሴንተር ነው። ወደ 13,000 ሰው የሚይዝ ቦታ ነው የተዘጋጀው። ከዚያ በመቀጠል እዛ ላይ ከአስር ሰዓት ጀምሮ ነው ሰው የሚገባው እና ኢንተርቴንመንት የእያንዳንዱ ባህል እዛ ላይ ይታያል። ፕራይም ሚኒስቴራችን ከማግባቱ በፊት ፕራይም ሚኒስቴሩ ከገቡ በኋላ በምረቃ ይጀምራል። የዚህ አገር ባለስልጣናትም በቦታው ይገኛሉ። ከዛ በኋላ ምሽት ላይ የዲነር ሪሴፕሽን እና የጥያቄና መልስ ዝግጅት ነው ያለን።
የስንት ሰዓት ዝግጅት ነው እንግዲህ ይሄ?
የስድስት ሰዓት ላይ ነው የምጀምረው ማታ ማለት ነው። ከስድስት ሰዓት ጀምሮ እስከ 11 ሰዓት ላይ የሚሄድ ለአራት ሰዓት የሚሄድ ዝግጅት ነው ያለን።
የሚኒሶታ ባለስልጣናት ይገኛሉ ብለዋል። በስም ያውቋቸዋል? እነማን ናቸው?
በዲነር ሪሴፕሽኑ ላይ ገቨርነር ማርክ ዴይተን የሚኒሶታ ዋና አስተዳዳሪ ነው፣ እሳቸው ይገኙበታል። ከሴኔተሮች ውስጥ ደግሞ ሴኔተር ኤሚ ኮበሸር በዚህ አጋጣሚ የቪዲዮ መልእክት ልካለች። መገኘት ዲሲ በዚህ ሰዓት ማኖር ስላለባት መገኘት አልቻለችም። ግን ሜየሮቹ ሜየር ጃኮብ ፍራይ፣ ሚኒያፖሊስ ከንቲባ ኤርፖርትም ተገኝተው አቀባበል የሚያደርገው እሱ ነው። ሌሎችም የዚህ ሀገር ሴኔተሮች እና ኮንግረስ ማን ኪት ኤሊሰን በዚሁ አጋጣሚ ይገኛል እና አብዛኞቹም ስቴቱ ሴኔተሮች ይገኛሉ ማለት ነው።
አቶ ተሽቴ፣ የኦሮሚያ ክልላዊ ፕሬዚደንት አቶ ለማ መገርሳ ጋር ስላቀዳችሁት ውይይት አጠር ያለ ገለጻ ስጡኝ እና ያ ማክሰኞ ነው አይደለም የሚሆነው?
ማክሰኞ ጠዋት ነው የሚሆነው። ቁርስ ላይ ነው የሚሆነው። እዛ ላይ ደግሞ በተለይ በአሁኑ ኦሮሚያ ውስጥ ካሉ ማህበረሰብ እዛ ተወላጅ የሆኑ ማህበረሰብ የምሳተፉበት በኦሮሚያ ክልል ያሉትን የጸጥታ ሁኔታ፣ አንዳንድ ጥያቄዎች፣ የንግዱ ማህበረሰብ፣ የሴቶች ማህበረሰብ፣ የወጣቶች ማህበረሰብ በዛ በኩል ንግግር ይደረጋል።
የእነኚህ ቡድኖች መሪዎች ንግግር ያረጋሉ።
በተለይ በሀገሪቷ ውስጥ ያለውን እንዴት መሳተፍ እንደምችሉ አንዳንድ አስተያየቶች መስጠት፣ ጥያቄ መጠየቅ፣ እንደዛ አይነት ነገር እንደዛ ነው የምካሄደው።
መልካም መልካም። ዝግጅታችሁ የሰመረ እንዲሆን እንመኛለን። ጠቅላይ ሚኒስትሩና ክቡራት ለማ መገርሳ እዛ በሚገኙበት ጊዜ እንዲሁ ዜናውን እንሸፍናለን። አሁን ለሰጡኝ ማብራሪያ አመሰግናለሁ አቶ ተሽቴ ዋቆ።
በጣም እናመሰግናለን እናንተም ከኛ ጋር መሆናችሁ። ይሄ እንግዳውስ ትልቅ ታሪካዊ ቀን ነው። በተለይ ፕራይም ሚኒስትር ሚኒሶታ ማምጣት በታሪክ የመጀመሪያው ነው። በሚኒሶታ የምኖሩና በአገር ቤትም ያሉ ሰዎች በጥሞና እንደሚከታተሉ እናደርጋለን። እናንተም ይሄን ከበር በማድረጋችሁ በጣም እናመሰግናችኋለን።
እሺ፣ እግዜር ይስጥልኝ።
አድማጮች የምትከታተሉት በ19ና በ25 ሜትር ባንዶች ከዋሽንግተን ዲሲው የአሜሪካ ድምፅ ራዲዮ ጣቢያ ስቱዲዮ 14 በአማርኛ ቋንቋ የሚተላለፈውን ስርጭት ነው። ስርጭታችን ሊገባደድ የቀሩን ጥቂት ደቂቃዎች ናቸው። ከእናንተ ከአድማጮቻችን የደረሱን አስተያየቶች እናሰማችሁ።
ሰላም ለእናንተ ይሁን። ለኢትዮጵያ ሕዝብም ሰላም ይሁን። ለአፍሪካ ሁሉ ሰላም ይሁን። በጣም አዝኛለሁ። በጣም ያዝነው። ይህ ሰው ጥበቃ የማይደረግለት ምንድን ነው? ከበስተጀርባ ውስጥ ያለው ምንድን ነው እንዴ? እንዴት ነው አንድ ትልቅ ኢንጂነር ኢትዮጵያን ከድህነት ይቀይራል የተባለን? እስቲ እናንተ አስቡት እስቲ ሁላችሁም እንደበያላችሁበት። እንዴ ማን የገደለው? መንግስት ይህንን አጣርቶ ለኢትዮጵያ ሕዝብ ድፍንፍን ማድረግ አይደለም። መስቀል አደባባይ ላይ የሚለፍ የፈነዳውን ድፍንፍን እንዲል አንፈልግም። ፍርድ እንጠብቃለን፣ ፍትህ እንጠብቃለን። ስለዚህ የኢትዮጵያ ህዝብ በሙሉ ጽናቱን ይስጣችሁ። አንድ ኢንጂነር ቢሞትብን ሺህ ኢንጂነሮች ይኖሩናል፣ አይቆምም አባይ። ለሱ ለቤተሰቡ ጽናቱን ይስጣቸው። ላብኝ
እግዚአብሔር ይመስገን። አባቶቻችን አንድ በመሆናቸው በጣም በጣም ደስ የሚል እግዚአብሔር የተመሰገነ ይሁን። እሱ ባለው ጊዜ ያደረገው ሰውማ ይሄ ነገር አይመጣም ብሎ ቁርጥ አውቆ ነበር። እግዚአብሔር እሱ የማይሳነው አምላክ ይህንን ላሳየን አምላክ ይክበር ይመስገን። እነሱንም ያቆይልን እኛኛውንም እኔኛውንም እግዚአብሔር ያክብራቸው። እኛኛው እሺ ቢሉ እኛኛው እሺ አይሉም የሚል ጥርጣሬ ነበረን መቼም ሰው ነንና። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። እነሱንም እግዚአብሔር ያክብራቸው። ይሄ ነው ወደ ህይወታቸው መመለስ። ይሄ ነው በቃ ለእኛ ምሳሌ ይሆኑናል እንጂ እኛ ምን እነሱ ምሳሌ አይደለንም። እና እነሱ ናቸው ሚስጥሩን የጌታን ሚስጥር የሚያውቁት። እና በሚያውቁት መሰረት ተገናኙ ተመልሰው። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዲያብሎስን ሰይጣንን ወደ ረግረግ ጨለማ ረግጦ እነሱን አስነስቶ ያስታረቀንና አምላክ እግዚአብሔር ይመስገን። ምን ይሳነዋል? አለቃ እያለ ታምሮ ይሄንን ሲያው መሞታቸው በጣም እኔ አሳዘነኝ። ዛሬ እሳቸውን አስታወሰኝ። ምክንያቱም እሳቸው ሲሞቱ ምንም እንትን ስርዓት እንኳን አልተደረገላቸውም፣ መሬት እንኳን አልተባረከላቸውም። ተክላይ ማለት ሲቀበሉ የነበርኩና በጣም ያሳዝነኛል ሳስባቸው። ይህንን ባለመያዛቸው በጣም ያሳዝናል። እግዚአብሔር ይመስገን የቆምነው አየነ የሞተ ይብላል እንጂ የእኛ የቆምነው እድሜ የሰጠነ
ጠቅላይ ሚኒስትር አብይ አህመድ አሜሪካ ተገኝተው ኦርቶዶክስ ቤተክርስቲያን አባሎችን ሲያወያዩ ሰማሁ እና ካሉት ልነሳና የኤርትራና የኢትዮጵያን ጉዳይ ያሳዝኑ የሁለታችሁ ሳትስማሙ በመቅረት ነው ሲሉ ሰማኋቸው እና በነገራችን ላይ ኢህአደግ ከገባ በኋላ ነው እኮ ኦርቶዶክስ ሃይማኖት ለሁለት የተከፈለው። ደርግ ከኤርትራ ጋር ትግል ሲደረግ የኢትዮጵያ ኦርቶዶክስ ቤተክርስቲያን ነበረች፣ አንድነቷን ጠብቃ ተቀምጣ ነበረ። በዛው ጦርነት ግን የፈየደችው ነገር አልነበረም፣ አላስታረቀችም። እና ይህ አባባል የፖለቲካ አለመዘጋጀት ወይ ለፍትህ አለመቆም ነው እንጂ ቤተክርስቲያን።
በዚሁ ዝግጅታችን ይጠናቀቃል። ደህና ደሩ። አብራችሁን ስላመሻችሁ እናመሰግናለን። ነገ ሰኞ እንገናኛለን።